ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እናስተደኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 13 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 140 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ሃይማኖት የግል ነው አገር ግን የጋራ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ ከዜናው በማስከተል እናሰማለን። ከዚያም የተለያዩ ከዝግጅት ክፍላችን የቀረቡ ጽሑፎችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። በየቀኑ በጤና ሚኒስቴርና በህብረተሰብ ጤና ማዕከል የሚሰጠው መግለጫ በአገሪቱ የኮሮና በሽታ እየጨመረ መሄዱን የሚያሳይ ነው። ማክሰኞ ሚያዝያ 13 ቀን በተሰጠው መግለጫ ባለፉት 24 ሰዓታት በተደረጉ ምርመራዎች ሶስት ሰዎች በኮሮና በሽታ መያዛቸውና በበሽታው የተያዙ ሰዎች ተቀላላ ቁጥርም 114 የደረሰ መሆኑ ተገልጿል። ከሶስቱ መካከል አንዱ በሰበታ ኗሪ የሆነ ቻይናዊ ሲሆን ሁለቱ አዲስ አበባ የሚኖሩ ኢትዮጵያውያን ናቸው። ቻይናዊውና አንደኛው ኢትዮጵያዊ የጉዞ ታሪክ የሌላቸው መሆኑ ሲነገር የ22 ዓመት ዕድሜ ያለው ሶስተኛው ኢትዮጵያዊ በቅርቡ ከሳውዲ አረቢያ የተመለሰ ነው ተብሏል። በቤኒሻንጉል ጉሙዝ አካባቢ ድንበር አቋርጠው ከሱዳን ወደ ኢትዮጵያ የገቡ 65 ሰዎች በለይቶ ማቆያ ውስጥ እንዲገቡ ተደርጓል። ሰዎቹ በህገወጥ መንገድ በሸርቆሌና ኩርሙክ የጠረፋ ከተሞች በኩል የመጡ መሆናቸው ታውቋል። ቀደም ብሎ በሚያዝያ 10 ቀን በኮሮና ቫይረስ መያዙ የተረጋገጠውና ከሊባኖስ የመጣችው በከፋ ዞን በሊሙ ኗሪ የሆነችው ወጣት ያገኘቻቸውን ሰዎች ለመለየት በአካባቢው ለሁለት ሳምንታት እንቅስቃሴ መገደቡን የዞኑ አስተዳደር ገልጿል። ከጥቂት ቀናት በፊት በኦሮሞ ዘረኛ ጠባብ ብሔረተኛነት ፖለቲካ የተለከፉ በአዲስ አበባ ከተማ ይጉልልል የክፍለ ከተማ አስተዳደር የሚገኙ ጥቂት ሰዎች በአዲስ አበባ ውስጥ የሚገኙ የቀን ሰራተኞችን፣ ሊስትሮችንና ጎዳና ተዳዳሪዎችን የዘር ሐረግ በመምዘዝ ወደ አማራውና ወደ ደቡብ ክልሎች በአውቶቡስ እየጫኑ ከአዲስ አበባ ማባረራቸው መዘገቡ ይታወቃል። ቀደም ብሎ 190 የሚሆኑ ሰዎች ወደ ደቡብ ክልል እንዲባረሩ የተደረጉ ሲሆን ሚያዝያ 3 ደግሞ 252 የአማራ ተወላጆችን አስገድደው በአውቶቡስ ጭነው ማባረራቸው ታውቋል። ይህ አዲስ አበባን ከሌሎች ብሔረሰቦች የማጽዳት እንቅስቃሴ የኦሮሞ ብሔረተኞች የሚያቀነቅኑትና ተግባራዊ ለማድረግ የሚሯሯጡበት ሲሆን በየቦታው ከፍተኛ ተቃውሞ ገጥሞታል። ከየአቅጣጫው በተከሰተው ተቃውሞ ምክንያት የጉልሌ ክፍለ ከተማ ባለስልጣኖች ያሰራሽ ተዘት ፈጽመዋል ያሏቸውን 8 ሰዎች በጊዜያዊነት ከስራ ያገዱ መሆናቸውን አስታውቀዋል። እርምጃው ዘላቂ ይሁን ወይም ህጋዊ እርምጃ እንዳይወሰድ ለመከላከል ለጊዜው ቁጣን ለማብረድ የተደረገ መሆኑ በአሁን ወቅት ማረጋገጥ ባይቻልም ፖሊሲው ሰፋ ያለውን የባለስልጣን ክፍል የሚጠቃልል ስለሆነ ተነስቶ የተባሉት ግለሰቦች ከተወሰነ ጊዜ በኋላ ወደ ስራ ሊመለሱ ይችላሉ የሚል ስጋት በብዙዎቹ እየተገለጸ ነው። በጋምቤላ መሬት ተረክበው ስራ ያልጀመሩና ጀምረው ያቆሙ 285 ባለሀብቶች ፈቃዳቸው መሰረዙን የአካባቢው አስተዳደር አስታውቋል። ላለፉት 12 ዓመታት መሬት ወስደው ያለ ስራ ካስቀመጡ ባለሀብቶች ላይ ከ200 ሺህ ሄክታር በላይ መሬት መረከቡን የክልሉ አስተዳደር የገለጸ ሲሆን ከነዚህ ውስጥ 36ቱ ከልማት ባንክ ብድር የወሰዱ መሆናቸውንም ገልጿል። ሂማን ራይትስ ዋች ማክሰኞ ሚያዝያ 13 ቀን ባስተራጨው መግለጫ ከኤርትራ ወደ ኢትዮጵያ የሚገቡ ስደተኞች ጉዳይን ለመወሰን ያገዛዙ ባለስልጣኖች ሰሞኑን የወሰዱት ያቋም ለውጥ የኤርትራ ስደተኞች ላይ ከፍተኛ ጫና ሊያደርግ ይችላል በማለት አስጠንቅቆ የተወሰደው ያቋም ለውጥ እንዲስተካከል ጠይቋል። የኤርትራ ወጣቶች በሻቢያ አገዛዝ በስፋት እየተካሄደ ያለውን የግዳጅ ወታደራዊ አገልግሎት ለማምለጥ የሚጠቀሙበት ብቸኛው መንገድ ወደ ኢትዮጵያ ሄዶ ጥገኝነት መጠየቅ በመሆኑ ሰሞኑን የተወሰደው ያቋም ለውጥ የነዚህን ወጣቶች እድል ዘግቶ አለውዴታቸው በወታደራዊ አገልግሎት እንዲሰማሩ ያስገደዳቸው ነው ማለት አገዛዙን ወቅሷል። ያገዛዙ ባለስልጣኖች ሰሞኑን በወሰዱት አቋም ስደተኞቹ ጥገኝነት ስለሚያመለክቱበት ሁኔታና ስለሚደረግላቸው አቀባበል ያሰራር ለውጥ እንዲኖር እንደሚችል ገልጸዋል። ድንበር ተሻግረው ከገቡት በርካታ ስደተኞች መካከል ጥቂቶቹ ብቻ በስደተኝነት መመዝገባቸውንና እንዲሁም ብቻቸውን የተሰደዱ ህጻናትና ሌሎችም በስደተኝነት አለመመዝገባቸው የተባበሩት መንግስታትና ሌሎች የእርዳታ ድርጅቶች የገለጹ መሆናቸውን መግለጫው ጠቅሶ ይህ ድርጊት ስደተኞቹን ከፍተኛ ጭቆና ወዳለበት ቦታ እንዲመለሱ የሚያደርግ በመሆኑ የዓለም አቀፉን የስደተኞች ህግ ይጥሳል በማለት ሂማን ራይትስ ዋች ያገዛዙን ባለስልጣኖች ከሷል። አገዛዙ ይህን እርምጃ የወሰደው በሻቢያ ባለስልጣኖች ተጽዕኖ ነው የሚሉ ወገኖች ከጥቂት ቀናት በፊት በሽሬ አካባቢ የነበረው የስደተኞች ሰፈር በሻቢያ ግፊት እንዲፈርስ መደረጉን ያስታውሳሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሪ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን፣ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ። ሃይማኖት የግል አገር ግን የጋራ ነው። የኦዴፓው ኮሎኔል ሁለቱንም ክዷል አደባልቋል። ሃይማኖቱን ከፖለቲካው አጣምሮ ሊያሰፍድ ይፍጨረጨራል። አገር የጋራ መሆኗንም ተጻሮ ኬንያ ኦሮሚያ በሚል ሊተካም ይንደፋደፋል። ተፋፍሞ ያለው ጸረ ተዋህዶ ዘመቻ ሆነ የሀገር ሃይማኖቶችን ለማዳከም የሚደረገው ሁሉ ዓላማቸውን የሚያጋልጥ ነው። ፍልስፍና ብሎ ያመጣው የብልጽግና ወንጌል ደግሞ የራሱ ሃይማኖት አቋም መሆኑን ቀደም ብለን አጋልጠናል። የብልጽግና ወንጌል ይዘቱ መሪው ከፈጣሪ ጋር የሚያገናኝ ብቸኛ ድልድይ ነው የሚል ሲሆን፣ ምዕመናንም መሪውን በመከተል የአምላካቸው ታማኝ አገልጋይ ይሆናሉ ይላል። ሁሉም ነገር በመሪው በኩልና ምልጃ የሚገኝ ነው። እኔ አሻግራችኋለሁ ብሎ የለፈፈው ኮሎኔል ይህ ፍጹምነት ተስማምቶታል። ወደ ጽድቅ አሸጋጋሪ ብቸኛ ሰው በመባሉ በብልጽግና ወንጌል መሰረት መሪውን መተቸት ሆነ መቃወም ኃጢአት ነው፣ ለገሃነም የሚያሳጭ። ይህንን ነው ሹሙ ሊጭንብን ወስኖ የተነሳው። በሃይማኖትና ብሔረሰብ መሰረትም ሁሉም ሹመት እየተካሄደ መሆኑን ታዝበናል። ነፍስ አባቶቹ አሜሪካኖችም በአዲስ አበባ የሾሙት አምባሳደራቸው የኮሎኔሉን ሃይማኖት የሚጋራ በመሆኑ አልፎ አልፎ አብረው እንደሚጸልዩም ተናግሯል። ይህ በእንዲህ እንዳለ በሌላ በኩል ደግሞ ለዘመናት ሲፈታተኑን የቆዩት አረብ አገሮች ኢትዮጵያን ለመቆጣጠርና ለማፍረስ ረጅም እቅዳቸውን በአዲስ ቅጥረኞች አማካኝነት አጧጥፈዋል። ከዚህ ቀደም በሶማሊያ አልሽባብ በኩል በተለይ በባሌ የሳውዲ ሳላፊስት አክራሪ አቋም ሊስፋፋ ሲጥር ታይቷል። ወሃቢዝምና ሳላፊዝም ከምናውቀው የእስልምና ሃይማኖት የተለየ የነ አልቃይዳና አይሲስ ጽንፈኞች መሰረት እንደሆነም ይታወቃል። በኢትዮጵያ የዚህ ጽንፍ አቋም አራማጆች እነ ባለምንጮቹ ሲሆኑ፣ ይህ የሹሙ አጋር ሆኖ ኢትዮጵያ የገባው ግለሰብ በቀጥታ የቃታር ቀጥረኛ ሆኖና ብዙ ገንዘብም ተሰጥቶት የመገናኛ ተቋም ኦኤምኤን የመሰረተ ሲሆን ገንዘብ በመርጨትም ቄሮ ብሎ ዱርዮችን ቀጥሮ ለጸረ ተዋህዶ ድርጊቶች መሳሪያ አድርጓቸዋል። ክርስቲያንና እስላሙን ለማጣላትና በሃይማኖት የተነሳ አልቂት ለማምጣት ብዙ የጣሩ ቢሆንም ክርስቲያኑም ሙስሊሙም ኢትዮጵያዊነትን አስቀድሞ ሰለባ አልሆንላቸው ብሎ ቆይቷል። በሃይማኖት ሽፋን ከሚያደርጉት ጥቃት በስተጀርባ ግብጽን በአባይ ጉዳይ የደገፉት አረቦች በአባይ ጉዳይ ኢትዮጵያን ማደባየት ማሽመድመድ የሚለው እቅዳቸውን ከግብ ለማድረስ እየጣሩ መሆናቸውንም ማየት ይቻላል። ዘረኛው ኮሎኔል በአባይ ጉዳይ የኢትዮጵያን ሉዓላዊነት ለባዕዳን ማስረከቡ ደግሞ ምስጢር አይደለም። ግንቦት ሰባት የተባለውን ቡድን በገንዘብ የረዳቸው ግብጽ ደግሞ ከኦነግና ቄሮዎች ብጥብጥ በስተጀርባ መቆሟን ምንም አያጠራጥርም። እምቢ ተብላ እንጂ ኢህአፓንም ወጥመዷ ልታስገባ ስትጥር ዓመታት አልፈዋታል። ኢህአፓ ከተመሰረተበት ጊዜ ጀምሮ አገር የጋራ ነው፣ ሃይማኖት የግል ነው የሚለውን መርሆ ሲከተል የቆየ ነው። አንዳንድ መሐይሞች ኢህአፓ ጸረ ሃይማኖት ነበር ሊሉ ቢሞክሩም ድርጅቱ በእምነትና ሃይማኖት ጉዳይ ጣልቃ ገብቶ እንደማያውቅ ታሪክ ይመሰክራል። ደርግ በተዋህዶ ሃይማኖትና በሙስሊሞች ላይ ግድያን ሲፈጽምና ጥቃት ሲያደርስ ግን ድርጅቱ ተከላክሏል። በአደባባይ ኢየሱስ ሆነ አንዋር መስጊድ የተፈጸመውን ሁሉ በጥብቅ አውግዟል። በትግል ሜዳ በነበረበት ገዳማትን በሚያስፈልጋቸውና ደርጉ በከለከላቸው ቁሳቁስ ረድቷል። ሕጋዊ ሲኖዶሱን የደገፈ ሲሆን ሲኖዶሱ ተቀላቀለ የተባለው የዘረኞቹ የጸረ ተዋህዶ ካህዲዎችና የኢሰፓ ካድሬዎች ተንኮል መሆኑንም በጊዜው አጋልጧል። ውሻ ካልቀበጠ ጅብ አይበላውም በሚልም አትደባለቁ ያጠፋችኋል ያልነውን ሰሚ ስለጠፋ የወያኔው ሹም አቡኑንና ሲኖዶሱን የበላይነት ይዞ ተዋህዶን ሊያስጠቃና በትግል ላይ እሳት አደጋን ሚናን ሊጫወት ማየትም ተገደናል። በዚህ ሂደት ለሹሞቹ ለዘረኞቹ ተባባሪ ሆነው የተገኙትንና ሕጋዊ ሲኖዶሱን የሻጠሩትን ሕዝብ መርሳት የለበትም፣ ጊዜ ሲበጣ ሊፈረዳቸው ይገባልና። ትላንት ለዘረኞች አሳልፈው የሰጡን ዛሬ ገልበጥ ብለው ተመልሰው ለሕዝብ ተቆርቋሪ መስለው ገንዘብ አዋጡ ብለው ከሹሙ አብረው ሊዘርፉን ሲቃጡም ሰለባ መሆን ጅሎች ያስብለናል እንጂ ምንም ለሀገርም ለሕዝብም አንጠቅም። በመላ አፍሪካ አገሮችን ለቻይና ከሸጡት ከሃዲ መሪዎች አንደኞቹ በአራት ኪሎ ያሉት ናቸው። ለአረቦች አገርን የሚሸጡት ሲባልም ዝርዝሩን ይመራሉ። ሳውዲ አረቢያ ነጋጠባ ኢትዮጵያውያን ስደተኞችና ሰራተኞችን ስትበድልና ስታዋርድ ተባባሪዎች ሆነው ባጅተዋል። ሰልፋቸው ግን አሁንም ከሳውዲና ኢሚሬትስ ጋር ነው። ለገንዘብ ሲሉ አገርና ህዝብን ያዋረዱ ናቸው። ወዳጃቸው ጅቡቲ ይኸው አለቁጥጥር ድሬዳዋን ይወረርሽኝ በሽታ ተጠቂ አድርጋለች። ቻይና በአገሯ ያሉትን ኢትዮጵያውያንና አፍሪካውያን በአስከፊ ዘረኝነት ስታጠቃ ምንም አጸፋ መልስ አልተሰጣትም። ውርደት በያቅጣጫው፣ ጥቃት በዚህም በዚያም። ለዚህ ሁሉና ነገ ወረርሽኙ ለሚገድለው ህዝብ ተጠያቂ ዘረኛው አገዛዝ ነው። ተጠያቂው ሹሙና አጋሮቹ ናቸው። የህዝብን መጠለያ እያፈረሱ ለአደጋና ለከፋ በሽታ አጋላጮቹ እነታከለው ማናቸው። ዘረኞቹ የነገሮች ውል ከጠፋቸው ውሎ አድሯል። ዛሬ ከለየላቸው ዘረኞችና ቀጥረኞች በስተቀር ሹሙና ጓደኞቹ ደቂ መሆናቸውን ያላወቀ የለም። የሰዎቹ ዶክተርነት የእውቀት ሳይሆን የድድብና መሆን አለበት መባሉ ስህተት አይደለም። ከቀን ወደ ቀን እስስታዊ ጉዞና አገዛዝ አገርን ከቀውስ ጨለማ የማያወጣ ሳይሆን ችግርን አባባሽ ብቻ ነው። ወደ ደላዎቹ ተመቻቸው እንጂ አንድ ዶሮ 350 ብር የሚሸጥባት አገር የሚኖረው የሚራበው ሰፊ ህዝብ ከስቃይና መከራ ቅንጣትም አልተገላገለም። በ700 ሚሊዮን ብር ለኦሮሚያ ፖሊስ ጽፈት ቤት ህንጻ ይሰራሉ እንጂ ለበሽታና ረሃብ የተጋለጠውን ህዝብና ህፃናት ቅንጣትም አይረዱም። ለመሆኑ የኦሮሚያ ፖሊስ ብሎ ትልቅ ህንጻ በአዲስ አበባ ለመገንባት መነሳትስ ምን ይባላል? የፊንፊኔ ዋዜማ ቀን ቢያልፍም አገዛዙ ጭፍን ዘረኛና ጸረ ኢትዮጵያ ከመሆን ቅንጣትም አልተቀየረም። አገር አድን ትግሉ የሚመለከተው ህዝብ በጊዜ ነቅቶ አምሮ ሊታገላቸው ሲገባ በቅጥረኛ አወናባጆች እየተደናገረ ሰለባ መሆን መቀጠሉን ማቆም ይገባዋል። ለአማራው ቆመናል የሚሉ አስመሳይ ቡድኖች በአማራው ላይ መቆማቸውን ማቆም አለባቸው። ባስቸኳይ በኢህአፓ ላይ መዝመት ዋና ስራ የሆነባቸው የዘረኞች ገደል ማሚቴዎችም ከኩይ ስምሪታቸው እንዲርቁ እናሳስባቸዋለን። ለዘመናት አብሮ በሰላም ኖሮ አገሩን የጠበቀው ህዝብም በሃይማኖት መሰረት ሳይከፋፈል በአንድነት ሆኖ አገሩን መጠበቅ አለበት። ድል ለኢትዮጵያዊነት። የጋራ አገራችንን በጋራ ትግል እንታደግ። ዘረኞችና ጽንፈኞች ይውደሙ።
ሽበለው ሲደርሱላት ሽበለው ሲያዩላት የበለው ስሟን የነቁ የበለው የተዳሰሯት የበለው ልጇ ቢመጣ የበለው መቤት አሏት የበለው ስሟን የነቁ የተዳሰሯት የበለው ልጇ ቢመጣ መቤት አሏት
በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ተስቶት በበረዶ ጫካ አውሮፓ ሲማርሰን ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲኮማተር ሰው ሰውነቱን ስቶት ከአራዊት ሲታደር እኛ በጣም ረቀን እጅግ ገዝፈን ነበር ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራና ፈተና አርቀቀነው ነበር ክብረ መንግስቱ አንጸነው ነበር ቤተ ፋሲለን ላሊበላን ቀርጸን አስተምረን ነበር ካንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይላቁመነው ነበር ያቅመናው ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቀጣጥ በጠቢቡ ንጉስ በሚኒክ ሀገር በነጻነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር ይህን ጊዜ ጥሎት አውሮፓ ገዳማት በጣም ስላደጉ የኛን ገዳም ጠውብራና አዳይ ሆነ ብራናው ሳጁ ከኛ ቤት ቢሆንም ያው እንዳባይ ነው ለኛ መልቀቅ በገናና ስሙ ከመቁራት በስተቀር አባይ የጠቀመው ላረፈበት አገር ይሄ ተለውጦ እውነት ቦታ አጥቶ ከኛ ፈር ተወልዶ በእኛ ፈር ጎልብቶ ስንሞት እያየን ጥሎን ይልቀቅ እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረን የውስጥ ሱነቱ ከላዩ ሲነጠል በንዋይ ፍለጋ አምሮ ሲበከል ብራና ተሰጠው ከፈረንጆች ደብር እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመን ነገር ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው የአውሮፓም ገዳማት እጅግ ጥልቆች ናቸው እኛን ለማሳሳት የኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የኛ ቤት ፈረሰ ተሰራ ቤታቸው አትመለከቱም ሌጡ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ከአዋቂ በሚል የቅጽል ስም እጅግ አሸብርቆ እጽፋለሁ ሲለምብሩን ዘቅዝቆ በቀለሙ ፋንታ በደም አጨማልቆ አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና ሱነቱ ገባዋል ገባውን በጋዳዬ ነው ሲሸጣትና ሱ ይሄ በመሆኑም ባለንበት ዘመን ብራና አስፋስቶት እውቀት ግቡን ስቷል እውነት ትርጉም አታ ይሳለቁባታል አሁ ሳያጠራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩን ሞልቷል ያሳይ መሲሁ ያጉራ ዘለሉ የመሰሩ ብዛት ትግሉን አጣቦታል የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው የአሞት ከረፊቱ ጭራሽ ሳይኖራቸው ለህዝብ መታመንን በመከራዋ ቀን ጸንቶ መቆም ጠልቀው ታገሉ እያሉ ነው በስውር ተልቆ ትግሉን አገልምተው አሳይ መሲህ ኑር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገነው መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ አረ ስንቱ ስንቱ ታገል እያሉ ነው ድከሙ በከመ ማንን ለማስታሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተም በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉ ነው በይፋ ይህን ነገር አላማ ሳይኖረው ቀድሞን ከጅምሩ ታሪክም ሳይሰራ ታሪክ ሳያጣቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩ ሳይለተኛበት ዘመን እንደ ሃይድራ ትል ነገር ይበጣጠስ ተደራጅ ይላል ደጋግሞ ይሸጥ እንዲያ እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሰው ታሪክ ሰሪ ሆኖ ካረፉበት መሬት የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው ተናገር ደብተራው ካለበት ቦታ አጅበው ይሳቅ እውነት እንዲረታ የሺጥላም መስክር ለእውነት ተፋልመ ካረስክበት ምድር አዛብ ተነስቶ አል እንዲህ ካለ ጋሻው አልመክት ከሆነ የምሁር መድረሻው ይቀጥቀጥ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር አሻፈረኝ ብለህ በመርካቱ መሀል ለፋሽ ለባንዳ ማልበገር ብለህ የወደቅከው ጓዴ ፈለቀ ምታናገር ተባይ በጣም በሶ ሜዳውን ካስከሰው ስግብግብ ሰላዩ ግንባሩን ከያዘው ቀስቅሰው ጋይን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው ቀስቀሰው ጋይን ትግል አስተምሮ የባንዳው መንጋ ኋላ ይመልሰው
አንደርቻችን በማስከተል እንጻፍ ከተባለ በሚል ርዕስ በኢያሱ አለማየሁ የቀረበውን ጽሑፍ እናሰማለን። ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ናቸው። የማይጽፍ ደብተራ ክንፍ የለው አሞራ ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምጽ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ህይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢህአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግሥት እንዳደረሰው ሁሉ ኢህአፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢህአፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻዕቢያ ጠጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢህአፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢህአፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አስተማራ፣ መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢህአፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግሥቱ ፍቅረ ስላሴ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢህአፓን እየወነጀሉ መጽሐፍ እንዲያስተሙና እንዲያሰራጩ እድል ተፈጣቸው። መጽሐፍ መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ይችላል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተብጅና ዘረኝነት የተጠናወታቸው ዛሬም ኢህአፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ። የሻቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግን ጠላት እግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ በአዳንም ዘንድ ሲያስተጋቡ ቆይተዋል። ኢህአፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወሙ በመሆኑ አባይ ኢትዮጵያ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢህአፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረድ የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢህአፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይናውጣ ውሸት ያስታውሷል። ኢህአፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢህአፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢህአፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷን ከጥፋት አዳንን፣ ምስጋና ይገባናል ሲል ጸረ ህዝብ ወንጀልን ዳግም ካድክ በማለትና በማሰር ፈንታ አጆሃ አይዞ የሚለው። በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይን ካምፍ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጽሐፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልብወለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልብወለድን ሀቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ ቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የስየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ሆዲፍጆው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢህአፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን ቢከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላስተራጨው የጠባብ ብሔረተኝነትና የግንጠላ መርስ ሳይደብቅ ካወሳ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና አጋለጠ። የትግራይ ገዥና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስለጠፋቸው እነ ጸጋዬ፣ ይስሐቅ፣ አማ በለጠ ወዘተ የት እንደደረሱ ከገለጸ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻቢያን ተቃወማቸው ተብለው ሁኔታ ገልጾ በበቂ ተጻፈ። የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለውሳችን ተጠቅሶ የሚታለፍ ሊሆን ይችላል ይገባል። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ሊባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢህአፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢህአፓ በ1972 ዓ ም ፈራረሰ የሚለው ጽሑፍ ብቻ ሳይሆን ከ1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የኢህአፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እነ ጓድ መስከረም፣ ጃብር የአመራር አባል፣ ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መስዋዕትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው እነ ጋይም፣ ለማ፣ ጸጋዬ፣ ወንዱ ሲራክ ደስታ፣ እዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ኢህአፓ የጻፉት ከአንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓ ም ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኖ አመራር ነበርን የሚሉት 1972 ዓ.ም ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ሰምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልነማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ልንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንፈትሽ። ወያኔም ሆነ በኢህአፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሐቅን ወደ ኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገላል፣ አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ እርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይል አረመኔ ቡድን የአፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸውም ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። እንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በታኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያባ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወምን የሚሉት የድርጅቱን ህግና ደንብ ስነ ስርዓት ጥሰው በቡድነኝነት ባፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 ሁለት መሪዎች ከደርግ ጋር ተባብረን እንስራ ያሉት ሰባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዴሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዴሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። በአንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባሲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥተው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃው አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸውም የተለቀቁም ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ህግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርመን ወይም ህገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በድሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ ይህ ሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ ከድርጅቱ ህግ በተጻረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊከንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ሥራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋ እንጂ ዝርዝር አይደለም። ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደተቋቋማቸው ተመክሮ ነው። ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደጋግሞ ይፋ አድርጓል። ፋሽስቱን ደርግ መታገሌ ስህተት ነበር ማለት አለበት ጋሉ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጭ ደርግን ሳይሆን ሰለባውን ኢሃፋና ህዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የኛው ጠማማ እንዲሉ በሰማያትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል ያገራችን ሰው። ድርጅት ባንድ በኩል እንዳጸደ ህፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚያኝቱ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃራማቾች ለመሆን የሚቋምጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢሃፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈር የሆነው ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢሃፓ በ1972 አልፈረሰም። በ2006 ዓ.ም 42ኛ ዓመቱን አክብሯል። ሐሰት ለካሃዲዎች፣ ይብላኝ ለአንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደ እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም አመት ለህቡ አሰራርና በጠረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢሃፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከት ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶ የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የኢሃፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው ዓመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ኢሃፓ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢሃፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሐቆች እንዲታወሱም አይፈልግም። የካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ፣ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢሃፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስፍሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት የተደራጀ የትጥቅ ትግል ተመክሮ የሴቶች ተሳትፎ ሁለገብ ትግል የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደልቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታቀፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው አቋምና ርዕዮት ደረጃ ተጨንፎ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነ ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካሉት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና ያሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መለጋቱም ስህተት ነው። ተክቶ ግዳጅን መረከብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ የአርበኝነት የጀግንነት ታሪክ ጽፏል። ካሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከሰቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባሲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በርዕዮት ተፋጭቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርትያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርትያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረት ነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾትን በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይመራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን ባሶሳ በደኖና አርባ ጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላ ሁኔታ ውስጥ ከገባች ዓመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዕውታ ሰምተው በመታገላቸውና ትግሉም የሚጠይቀውን መሥዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለ። ያኔ መሞት ለሊያው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መሥዋዕትነት ሆነ እንጂ። ደርግና ኢህአፓ ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢህአፓ ምስረታ ያልዘባረቁትም አልነበረም። ኢህአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። ይህ ችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢህአፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢህአፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢህአፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህን እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻዕቢያ ቅኝ ግዛትንን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢህአፓ መቀበል አልተቻለውም። አረብነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር።
I'm gonna make it.